ሰሞኑን በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ከተፈጠረው ችግር ጋር በተያያዘ በቁጥጥር ስር የዋሉት መምህር ምህረተ አብና ፌቨን ዘሪሁንን ጨምሮ 12 ግለሰቦች ፍርድ ቤት ቀረቡ። ፖሊስ እነዚህን ግለሰቦች ህገ መንግስትና ህገ መንግስታዊ ስርዓትን በኃይል በመናድና ህብረተሰቡን በሽብር በማነሳሳት ወንጀል ጠርጥሬያቸዋለሁ ሲል ለችሎት ማስረዳቱን ከተጠርጣሪዎቹ ጠበቆች መካከል አንዱ የሆኑት ዲያቆን ዘካርያስ ወዳጅ ለአሜሪካ ድምጽ ተናግረዋል። በእነርሱ በኩልም ክርክር መደረጉን የገለጹት ጠበቃና የህግ አማካሪው ችሎቱ ከተጠርጣሪዎቹ መካከል አምስቱ ላይ ለፖሊስ ተጨማሪ የምርመራ ጊዜ ሲፈቅድ የተቀሩት በዋስ እንዲፈቱ መወሰኑን ገልጸዋል። ከዚህ ጋር በተያያዘ ባልደራስ ፓርቲ ዛሬ ባወጣው መግለጫ ከቤተ ክርስቲያኗ ጉዳይ ጋር በተያያዘ አባሎች እየታሰሩና እየተሳደዱ ነው ብሏል። በዚህ ጉዳይ ከፖሊስ ምላሽ ለማግኘት ያደረግነው ጥረት ባይሳካም መንግስት በሁከት ተግባር ላይ የተሰማሩትን በቁጥጥር ስር አውዬ ለህግ ማቅረቤን እቀጥላለሁ ማለቱ ይታወሳል። በቤተ ክርስቲያኗ የተፈጠረውን ችግር በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጋር በተደረገ ውይይት ከመንግስት ጋር በተለያዩ ነጥቦች ላይ መስማማት መደረሱ መገለጹ ይታወሳል። ከችግሩ ጋር በተያያዘ መደበኛ አገልግሎት እንዳይሰጡ የታገዱ የማህበራዊ መገናኛ ብዙሃን አሁንም እንደተዘጉ ናቸው። ጉዳዩን የተከታተለው ኬኔዲ አባተ ተጨማሪ አለው።
በቤተ ክርስቲያኗ ከተፈጠረው ችግር ጋር በተያያዘ በፖሊስ ቁጥጥር ስር ከዋሉ ሰዎች መካከል ባለፈው አርብ የካቲት 3 እና ቅዳሜ የካቲት 4 በቁጥጥር ስር የዋሉት የቤተ ክርስቲያኒቱ አገልጋዮችን ጨምሮ 12 ግለሰቦች ዛሬ ፍርድ ቤት መቅረባቸው ታውቋል። 12ቱ ግለሰቦች በቁጥጥር ስር በዋሉበት ቀን ተከፍለው በሁለት መዝገብ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጊዜ ቀጠሮ ችሎት መቅረባቸውን ለአሜሪካ ድምጽ የተናገሩትና ከጠበቆቻቸው መካከል አንዱ የሆኑት ዲያቆን ዘካ ያስወዳጅ አንደኛው መዝገብ በቤተ ክርስቲያኗ የወጣቶችና ጎልማሶች ማህበራት ህብረት ዋና ሰብሳቢ ወይዘሪት ፌቨን ዘሪሁን ስም የተከፈተና 7 ተጠርጣሪዎች የሚገኙበት ሲሆን፣ ሁለተኛው ደግሞ በመምህር ምህረተ አባሰፋ ስም የተከፈተ 5 ተጠርጣሪዎች የሚገኙበት መዝገብ መሆኑን ገልጸዋል። ጠበቃና የህግ አማካሪው ዲያቆን ዘካርያስ ፖሊስ 12ቱን ግለሰቦች በመጠርጠር ለችሎቱ ስላቀረበው አቤቱታ አብራርተዋል።
የ14 ቀን ጊዜ ቀጠሮ ተጠንቆ ነው ፖሊስ የቀረበው ማለት ነው። አቤቱታው ደርሶናል። ያው ፖሊስ መጀመሪያ ያው የ14 ቀን ጊዜ ቀጠሮ ሲጠይቅ በአንድ ገጽ የተጻፈ የአቤቱታ አቅርቧል። ተመሳሳይ ነው በሁለቱም መዝገብ የቀረበው በተመምር ምረታብም በሴዘን የቀረበው እንግዲህ የተጠርጣሪዎቹ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የተፈጠረውን አለመግባባት እንደ ጥሩ አጋጣሚ በመቁጠር ከሃይማኖት አላማ አስተምሮ ውጭ የራሳቸውን አላማ ፖለቲካ ፍላጎት ለማሳካት አስበው የተለያዩ ማህበራዊ ድረገጾችን በመጠቀም ህዝብን አነሳስተዋል ነው። ሃይማኖት ከሃይማኖት ብሔር ከብሔር እንዲጋጭ በማድረግ እንዲሁም ከሀገር ውስጥና ከውጭ ካሉ ጸረ ሰላም ኃይሎች ጋር በመተባበር በተለያዩ ህገወጥ ሶሻል ሚዲያዎች ተጠቅመው ቅስቀሳ አድርገዋል ነው። ረብሻ ሽብር እንዲፈጠር ረብሻ አድርግ እንዲፈጠር ቀስቀሰዋል የሚል ነው ዋጫው አቤቱታው።
እሳቸውን ጨምሮ ለተጠርጣሪዎች በጥብቅና የቆሙ 12 ጠበቆች የፖሊስን አቤቱታ በመቃወም በችሎቱ ስላደረጉት ክርክርም ዲያቆን ዘካርያስ ወዳጅ ገልጸዋል።
በደንብ ተገቢ የሆነ ክርክር ተደርጓል። ለምሳሌ እንግዲህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አላማና አስተምሮ ውጪ ብለው ነው መነሻ ያደረጉት። በእኛ በኩል እነዚህ ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ከመሆንም በላይ አገልጋዮች ናቸው። በአብዛኞቹ ከኔ አስተምሮና አላማ ውጭ እነዚህ ሰዎች ተንቀሳቅሰዋል። በእኔ ስም እኔ አላውቃቸውም። ከኔ ሀሳብ ውጭ ናቸው፣ ከኔ አስተምሮ ውጭ ናቸው ማለት የሚገባት ቤተክርስቲያኒቱ ናቸው። ይህም ባላለችበት ይልቁንም መንግስት የቤተክርስቲያኒቱን አስተምሮና አላማ በምን አውቆ ነው ከእሷ አስተምሮ ውጭ ነው የወጡት ሊል የሚችለው? ሰልፉንም በተመለከተ እነዚህ በራሳቸው አመንጭ ሆነው ሰላማዊ ሰልፍ የጠሩ ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በይፋ መንግስትንም በማሳወቅ አካሄደዋለሁ ያለውን ሰልፍ እንደ አማኝም ቤተክርስቲያን አገልጋይም ደግሞ የቅዱስ ሲኖዶስን ድምፅ ነው ያሰሙት እንጂ በራሳቸው አመንጭተው የቀሰቀሱት ሰልፍ የለም። እሱም ደግሞ ለአመፅ መቀስቀሻ የሚባል አይደለም። ከዚ ውጭ ግን ይህ መደበኛ አደረጃጀት ፈጠሩ፣ ህገወጥ ሶሻል ሚዲያ ተጠቀሙ ብለው ሲጀምር ህገወጥ የሚባል ሶሻል ሚዲያ የለም። ፌስቡክና ቲክቶክ ነው በቃል ያው በርባሽ ፖሊሶች ሲያነሱ የነበረው። ፌስቡክም ሆነ ቲክቶክ ደግሞ ህገወጥ የሚባል ሶሻል ሚዲያ አይደለም። ህገወጥ ሊባል የሚችለው ድርጊት ነው፣ ቢሆን እንኳን ድርጊት ነው እንጂ ሶሻል ሚዲያ ህገወጥ የተባለ እስካሁን አናውቅም። አይደለም። በጣም ሰፊ የሆነ መከራከሪያ ነጥብ እያንዳንዷ የቀረበችውን ነጥብ በሚቃወም ደረጃ ደግሞ ልክ እንዳልሆነ በሚያሳይ ደረጃ የቤተክርስቲያን ልጆች የሆኑ ጠበቆች አቅርበዋል።
የግራ ቀኙን ክርክር ያዳመጠው ችሎቱ መምህር ምረታብና ወይዘሪት ፌቨንን ጨምሮ በአምስት ተጠርጣሪዎች ላይ ለፖሊስ የስምንት ቀን ተጨማሪ የምርመራ ጊዜ ሲፈቅድ፣ ሌሎቹ ተጠርጣሪዎች በተለያየ መጠን የገንዘብ ዋስ እንዲለቀቁ መበየኑንም ጠበቃው ተናግረዋል።
የተሰጠው ትዕዛዝ እንግዲህ ቅድም ካልኩት በእነ መምህር ምረታብ አሰፋይ ስም የሚጠራው መዝገብ አምስት ሰው ዳለው፣ አምስት ተጠርጣሪዎች። ከዛ ውስጥ አንደኛ ተጠርጣሪ ሆኖ የቀረበው መምህር ምረታብ አሰፋ ነው። እንዲሁም ደግሞ ሶስተኛ ተጠርጣሪ ሆኖ የቀረበው ላይ ኪሩቤል አሰፋ ማለት ነው። የስምንት ቀን ጊዜ ቀጠሮ ተሰጥቷል ማለት ነው። ሌላው በነፌቨን መዝገብ ደግሞ አንደኛ፣ ሁለተኛ ፌቨን ዘሪሁን እንዲሁም ብሩክታዊት ነብዩና ሰባተኛ ተጠርጣሪ ፋሲል አግደው ላይ የስምንት ቀን ጊዜ ቀጠሮ ሲሰጥ፣ በሌሎቹ ላይ ግን እያንዳንዳቸው 15,000 የሚደርስ ገንዘብ ዋስትና ሲዘው እንዲወጡ። በእነ መምህር ምረታብ አሰፋ ደግሞ አማኑኤል ሁለተኛ አማኑኤል እንዲሁም አራተኛ ሰይፍ አለማየሁ እና አምስተኛ ላይ የተጠቀሰችው የፖሊስ አባል ነች ኮንስታብል እጅጋየሁ የተባሉ ሶስት ተጠርጣሪዎች እያንዳንዳቸው እጅጋየሁ 10,000 ብር፣ ሰይፍ አለማየሁ 30,000 ብር እንዲሁም አማኑኤል 15,000 ብር ዋስትና ሲዘው እንዲወጡ ትእዛዝ ተሰጥቷል።
በተያያዘ ዜና ባልደራስ ለእውነተኛ ዲሞክራሲ ፓርቲም ዛሬ ባወጣው መግለጫ በቤተ ክርስቲያኒቱ ከተፈጠረው ችግር ጋር በተያያዘ አባሎቼ በመታሰርና በመሳደድ ላይ ናቸው ብሏል። ከነዚህም መካከል የባልደራስ የብሔራዊ ስራ አስፈጻሚ ኮሚቴ አባልና የድርጅት ጉዳይ ኃላፊ አቶ ስንዳየው ቸኮል የካቲት 1 2015 ዓ.ም ከጎፋ ቅዱስ ገብርኤል ቤተ ክርስቲያን አካባቢ በፖሊስ ተይዘው በአሁኑ ጊዜ በአዋሽ አርባ ታስረው እንደሚገኙ አውቃለሁ ያለው ፓርቲው፣ የብሔራዊ ምክር ቤት አባል የሆኑት አቶ ናትናኤል ያለም ዘውድ ደግሞ የካቲት 4 2015 ዓ.ም በፖሊስ ተይዘው ሰሜን ማዘጋጃ አካባቢ በሚገኝ ጥበብ ለእድገት በሚባል ትምህርት ቤት ታስረዋል ሲል አመልክቷል። በዚህ ጉዳይ ላይ ከፖሊስ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም የመንግስት ኮሙኒኬሽን የካቲት 2 ባወጣው መግለጫ በትጥቅ በተደገፈ ሁከት መንግስትን የመነቅነቅ ፍላጎት ያለው ቡድን ወጣቶችን እየመለመለ ማሰማራት ጀምሯል፣ በህገወጥ መንገድ ከታጠቁ ኃይሎች ጋርም ግንኙነት እየፈጠረ ነው ካለ በኋላ፣ በመሆኑም በዚህ ተግባር ሆን ብለው የተሰማሩትን በቁጥጥር ስር አውሎ ለህግ የማቅረብ ተግባር ተጀምሯል፣ ይህም ተጠናክሮ ይቀጥላል ማለቱ ይታወሳል። ባለፈው ወር ጥር 14 2015 ዓ.ም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ አውግዤ ለይቻቸዋለሁ ያላቸው ሶስት አባቶች ማለትም አባ ሳዊሮስ፣ አባ ኤውስጣቴዎስና አባ ዜና ማርቆስ ከቤተክርስቲያኗ ዕውቅና ውጭ ለ26 ኤጲስቆጶሳት ሹመት ሰጥተናል ማለታቸውን ተከትሎ በቤተ ክርስቲያኗ ከተፈጠረው ችግር ጋር በተያያዘ በርካታ ሰዎች ለእስር መዳረጋቸው ሲገለጽ ቆይቷል። ከጠቅላይ ሚኒስትር አብይ አህመድ ጋር አርብ የካቲት 3 ውይይት ካደረገ በኋላ በማግስቱ መግለጫ የሰጠው የቤተ ክርስቲያኗ ቅዱስ ሲኖዶስ መንግስት በምዕመናን ላይ እስከ ሞት የሚደርስ የሰብአዊ ጥሰት መብት የፈጸሙ አካላትን ለህግ ማቅረብና እስረኞችን መፍታትን ጨምሮ የቤተ ክርስቲያንን አቋም ሙሉ በሙሉ ተቀብሏል ማለቱ ይታወሳል።
ቤተ ክርስቲያን ሃይማኖታዊ ቀኖናዊና አስተዳደራዊ ህግን መሰረት ባደረገ መልኩ ጠብቃ የምትሰራና ከዚህ ውጭ ምንም አይነት ድርድር የሌለ መሆኑን ገልጻለች። በዚህም መነሻነት መንግስት የቤተ ክርስቲያንን አቋም በመቀበል ወደፊትም የቤተ ክርስቲያንን አንድነትና ሉዓላዊነት በመጠበቅ መንገድ እንደሚሰራ አረጋግጧል።
በዚህም ምክንያት ለትናንት እሁድ የካቲት 5 የጠራውን ሰልፍ ለሌላ ጊዜ ማራዘሙን ሲኖዶሱ መግለጹ አይዘነጋም። በተመሳሳይ ቀን የጠራውን ሰልፍ ማዛወሩን ቀድሞ ያሳወቀው ቤተ ክርስቲያኗ ህገ ወጥ ነው የምትለውና ራሱን የኦሮሚያና የብሔር ብሔረሰቦች ሲኖዶስ ብሎ የሚጠራው አካልም ከጠቅላይ ሚኒስትር አብይ ጋር በተደረገ ውይይት ችግሩ በሰላም እንዲፈታ በጠቅላይ ሚኒስትሩ የቀረበውን ሐሳብ እንደተቀበለ ገልጿል።
ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ባደረጉልን ጥሪ መሰረት የካቲት 3 ቀን 2015 ዓ.ም ተገናኝተን በኦሮሚያ እና በብሔር ብሔረሰቦች ቅዱስ ሲኖዶስ ጉዳይ ላይ ተወያይተናል። በአንድ በኩል ከተቃዋሚዎቻችን የተነሱትን ጥያቄዎች አቅርበውልን በተነሱ ጥያቄዎች ላይ ምላሽ ሰጥተናል። በሌላ በኩል ደግሞ ጉዳዩን በእርቅ እንድንፈታ ጥያቄ አቅርበውልናል። እኛም ለተጠየቅነው ጥያቄ በተለይም የዶግማና የቀኖና ጥሰት እንደሌለብንና ተቃውሞ የቀረበባቸው የኤጲስቆጶሳት ሹመት አሳማኝ እንደሆነ አስረድተናል። የቀረበውን የእርቅ ጥያቄ ማስመልክቶ በቀና መንገድ እንደምንረዳ ገልጸናል።
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሲኖዶስ በበኩሉ በሕገወጥ መንገድ የኤጲስቆጶስነት ሹመት የሰጡና የተቀበሉ አባቶች ይቅርታ ጠይቀው ከተመለሱ ቤተክርስቲያን እንደምትቀበላቸው ቢያሳውቅም ሹመቱን ግን እንደማይቀበል መግለጹ ይታወቃል። በቤተክርስቲያን ከተፈጠረው ችግር ጋር በተያያዘ ፌስቡክ፣ ቴሌግራም እና ቲክቶክን ጨምሮ በመደበኛ መንገድ አገልግሎት እንዳይሰጡ የተዘጉት የማህበራዊ መገናኛ ብዙሃን አሁንም እንደተዘጉ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።